Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ሄኖክ ሰማእግዜር ነኝ። በመስተንግዶና በአሽከርካሪነት ከመስታወት አረጋው ጋር አብረናችሁ እንቆያለን።
ሰላም እንደምናመሻችሁ። የዛሬውን ፕሮግራማችንን እናስተዋውቃችሁ። የአትሌት ፈይሳ ሌሊሳ ቤተሰቦች ዩናይትድ ስቴትስ ገቡ።
እንሳ ታሊታ ባየረክሳዳ ባየረክሳ ቱሬ ሞ ማለፌ ነምንሞ ወልቡ እንጅራ ደሞ ደቤ አኩማ ዋን ከሚት ዋያ ደቆ ዋናን አርጋችሁ ደንደው ዱራኑ አብሪኖፍ።
ሁኔታው ከባድ ነው፣ አስቸጋሪም ነበር። ሰው መቼም በሕይወት እስካለ ድረስ ያሰበውን ሁሉ ያሳካል የሚል እምነት ነበረኝ።
አትሌት ፈይሳ ሌሊሳ ነበር።
ኢትዮጵያውያን ኢትዮጵያ ውስጥ የገዢው ፓርቲና ተቃዋሚ ፓርቲዎች መካከል ድርድር ሊካሄድ እቅድ ተይዟል። የቅድመ ውይይቱም ጀምሯል።
እንግዲህ ሌሎችም ተቃዋሚዎች እስካሁን ያነጋገር ናቸው። ከዚህ ድርድር ቅድም እንዳልኩ ብዙ ነገር እንደሚጠብቁ ነግረውናል። እኛም ብዙ ነገር እንጠብቃለን። ምክንያቱም ድርድር ከሆነ ዞሮ ዞሮ አጀንዳችን የኢትዮጵያ ሕዝብ ነው። ለሁላችን ለኢህአዴግም ለእኛም የኢትዮጵያ ሕዝብ ነው። አንድ ሀገር ላይ ነው ያለ ነው።
የመኢአድ ዋና ጸሐፊ አቶ አዳነ ጥላሁን ናቸው።
በኢትዮጵያ ሶማሊያ ክልል የሚንቀሳቀሰው የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ ስለ ድርጅቱ አመሰራረትና አሁን ስለሚያደርጋቸው እንቅስቃሴዎች ስናሰማችሁ ቆይተናል። የመጨረሻውን ዘገባ ይዘናል ዛሬ ምሽት።
ኦጋዴን ብቻ ነበር ያው ትኩረቱን ያዘውረው ካለፉት 20 ዓመታት እና ሌሎችን ክልሎችን ትቶ ፊቱን እና ኃይሉን በደንብ ያዘውረው ኦጋዴን ብቻ ነበር። ሰው የተገደለ የተሰቃየ ነው የነበሩት ህዝቡ የነበረው የሚኖረው።
የድርጅቱ የህዝብ ግንኙነት ኃላፊ አቶ ሐሰን አብዱላሂ ናቸው።
ሌሎችም ዘገባዎች አሉን። አብራችሁን ቆዩ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ዜና እናስቀድም።
እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። ከገዢው ፓርቲ ጋር ሊካሄድ የታቀደው ድርድር ኢህአዴግ ግን ወኔ ቁርጠኝነትና ጥልቅ ተሃድሶ የምንፈትሽበት ነው ይላሉ የመኢአድ ዋና ጸሐፊ የመላ ኢትዮጵያ አንድነት ድርጅት የመኢአድ ዋና ጸሐፊ አቶ አዳነ ጥላሁን ለአሜሪካ ድምጽ አስረድተዋል። ድርድሩን የተመለከተ ዘገባ ወደ በኋላ ላይ ይኖረናል። በሪዮ ኦሎምፒክስ ሁለት እጆቹን አጣምሮ ከግንባሩ በላይ በማሳየት በኢትዮጵያ የሚካሄዱ የመብት ጥሰቶችን ለዓለም ግንዛቤ ያስጨበጠው ኢትዮጵያዊ አትሌት ፈይሳ ሌሊሳ ከቤተሰቦቹ ጋር ተቀላቀለ። የኦሎምፒክ ማራቶን የብር ሜዳሊያ አሸናፊ ፈይሳ ባለቤቱና ሁለት ልጆቹ ዩናይትድ ስቴትስ ገብተዋል። አትሌቱና ከባለቤቱና ከሁለት ልጆች ጋር መገናኘቱ እንዳስደሰተውም ለአሜሪካ ድምጽ ተናግሯል። የኢትዮጵያ መንግስት አትሌቱ ወደ ሀገሩ የመመለስ መብቱን የሚያግዱ ነገሮች የሉም ቢልም አትሌቱና ቤተሰቡ ግን ለዚህ ኦሎምፒክ ብሔራዊ ጀግና ዋስትና ስጋት እንዳላቸው በመግለጽ ባለበት ለመቆየት ወስነዋል። አድማጮች፣ ይህንንም የተመለከተ ወደ ዘገባ ይኖረናል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከሩሲያ ጋር ግንኙነት አላቸው ብለው ዘገባ ባቀረቡ የዜና ማሰራጫዎች ላይ ዛሬ አዲስ ጥቃት ከፍተዋል። ለዜና ማሰራጫዎች ሕገ ወጥ በሆነ መንገድ በድብቅ መረጃ ሰጥተዋል ሲሉም የደህንነት ማህበረሰቡን ወቅሰዋል። ለዚህ ዋናው ቅሌት ደህንነት በሚል መያዝ ያለበትን መረጃ እንደ ከረሜላ አውጥቶ ማደሉ ነው። በጣም ከአሜሪካዊነት ውጪ የሆነ ተግባር ነው ሲሉ ፕሬዚዳንቱ ተችተዋል። ሚስተር ትራምፕ አካተው በትዊተር ገጻቸው ባሰፈሩት አስተያየት እሳቸውን፣ የምርጫ ዘመቻ ረዳቶቻቸውንና ስራቸውን የለቀቁትን የብሔራዊ ጸጥታ አማካሪያቸውን ማይክል ፊሊንን ከሩሲያ ጋር ግንኙነት አላቸው ብለው በዝርዝር የወጡት አዳዲስ ዘገባዎች ጭምር በምርጫው ባገኘው ድል ላይ የተነጣጠረ ጥቃት ነው ሲሉ ወንጅለዋል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
በሪዮ ኦሊምፒክስ ሁለት እጆቹን አጣምሮ ከግንባሩ በላይ በማሳየት በኢትዮጵያ የሚካሄዱ የመብት ጥሰቶችን ለዓለም ግንዛቤ ያስጨበጠው ኢትዮጵያዊ አትሌት ፈይሳ ሌሊሳ ከቤተሰቦቹ ጋር ተቀላቀለ። የኦሎምፒክ ማራቶን የብር ሜዳሊያ አሸናፊ ፈይሳ ባለቤቱና ሁለት ልጆቹ ዩናይትድ ስቴትስ ገብተዋል። አትሌቱ ከባለቤቱና ከሁለት ልጆቹ ጋር በመገናኘቱ እንዳስደሰተው ለአሜሪካ ድምፅ ሬዲዮ ተናግሯል። የኢትዮጵያ መንግስት አትሌት ወደ ሀገሩ የመመለስ መብቱን የሚያግዱ ነገሮች የሉም ቢልም አትሌቱና ቤተሰቡ ግን ለዚህ የኦሎምፒክ ብሔራዊ ጀግና ዋስትና ስጋት እንዳላቸው በመግለጽ ባለበት ለመቆየት ወስነዋል። የአፋን ኦሮሞ ዝግጅት ባልደረባ ትዕግስት ገሜ አነጋግራዋለች። ዝርዝሩን ጽዮን ግርማ ይዛለች።
በሪዮ ኦሎምፒክ የብር ሜዳሊያ አሸናፊው የ27 ዓመቱ አትሌት ፈይሳ ሌሊሳ ባለቤት ኢፍቱ ሙሊሳ፣ የአምስት ዓመት ሴት ልጁ ሰኮ ፈይሳና የሶስት ዓመት ወንድ ልጁ ሶራ ፈይሳ በትላንትናው ዕለት ዩናይትድ ስቴትስ ሚያሚ አየር ማረፊያ ሲገቡ አትሌቱ ተገኝቶ ተቀብሏቸዋል። በአሁኑ ሰዓትም በአሪዞና ግዛት በፍላግስታፍ ከተማ ይገኛሉ። አትሌት ፈይሳ ያደገውና የኖረው ሰዎች ባሉበት ቤት ውስጥ በመሆኑ ለብቻው ሲሆን ኑሮ በጣም ከብዶት እንደነበር ለአሜሪካ ድምጽ ተናግሯል። አትሌት ፈይሳ ሌሊሳ አሜሪካ የሚገኘው የተለየ ችሎታ ላላቸው ሰዎች በሚሰጥና ልዩ የስደተኛ ቪዛ ሲሆን ቤተሰቦችም ሊመጡ የቻሉት በሱ መሰረት መሆኑን ተናግሯል። የኦሎምፒክ ሚያዝያ ላይ ተቃውሞ ስታሳይ ስለ ቤተሰቦችህ ምን ተሰምቶህ ነበር? ይሄ ቀን ይመጣል ብለህ አስበህ ነበር ወይ በሚል ጥያቄ ቀርቦለት ነበር። ፈይሳ
ባየረክሳ ቱሬ ብሞ ማለፌ ነምንሞ ኦልቡ እንጅራ ደሞ ደቤ አኩማ ዋን ከሚት ዋያ ደ ቶኮ ዋናን አርጋችሁ ደንደው ዱራኑ አብሪኖፍ ኬሳ ቀበ።
ሁኔታው ከባድ ነው፣ አስቸጋሪ ነበር። ሰው መቼም በህይወት እስካለ ድረስ ያሰበውን ሁሉ ያሳካል የሚል እምነት ነበረኝ። እኔ ሁሌ ከዛ በላይ ያሳስበኝ የነበረውና አሁንም የሚያሳስበኝ የኦሮሞ ህዝብ ጉዳይ ነው። ለቤተሰቤ ሳይሆን ህዝቤ ላይ የሚደርሰው እስራት፣ ግድያና ስቃይ እረፍት ስለነሳኝ ነው ያደረግኩት። ዛሬም ትናንትም በፊትም ይሄ ነው ጭንቀቴ። ያኔ ራሱ ስወስን ስለ ቤተሰቦቼ አላሰብኩም ነበር።
የአትሌት ፈይሳ ባለቤት በወቅቱ ሮይተርስ አነጋግሯት ስለ ባለቤቷ ምን እንደምታስብ ተጠይቃ ነበር።
የሮሰና ፍሪፈዴራ ገሩን እንድንቅሴሱ ማለፌ ነሞታ ዱአን ሄናርጋ
በማህበረሰብ የመገናኛ ብዙሃን የሞቱ ሰዎችን አስክሬን ሲመለከት ውስጡ ይቃጠል ነበር። ሰዎች ሲደበደቡና ሲታሰሩ ሲመለከት ርድብን ይል ነበር። ስለዚህ ያደረገውን ስመለከት ብዙም እንግዳ ነገር አልሆነብኝም፣ አልደነቀኝም። ምክንያቱም ውስጡን በሁኔታዎች ቁጣ ነበረበት ብላለች። አትሌት ፈይሳ ሌሊሳ እዚህ መተህ በመቅረትህ ቆጭቶ ያውቃል ወይ ተብሎም ተጠይቆ ነበር።
ያፍቲን ካና ማፈን ጎዲ ጀን ጅሩ አና ስርማነት ተቃተማ ለነ ማቶካ ዋን ጉዳት ነት ማጅራ ማለ ዋንትናኒ ጉማችናኒ ካና ማራ ጎዲና ነባዩ ዋነ ቦንሶ ሚት ኡማኒ ከያ አልሳን ረኪነ ቢያ ከሰቲ ኢርማታኒ ግድራንሱ ንከ ተረገ ከና ኢርማቹ ዳቡ ከያ
ለምን ይሄን አደረኩ ብዬ ያሰብኩበት ቀን የለም። ያደረኩት ነገር በቂ እኮ አይደለም። ሰዎች ናቸው እንጂ አስተዋጽኦ የትልቅ እንደሆነ የሚነግሩኝ። እኔ ህዝብ ያለበትን ጭቆና ሳይ ብዙ ያልሰራሁት ነገር እንዳለ ነው የሚታየኝ። አሁንም እድሜዬ ገና ነው፣ ገና ብዙ ሥራ ይጠበቅብኛል። እጄን በማጣመር ተቃውሞ ብቻ ማሰማት ሳይሆን የኦሮሞ ህዝብ ነጻነቱን እስኪያገኝ ድረስ ከጎኑ እቆማለሁ። ጭንቅላቴም እረፍት አያገኝም። አሁን አሜሪካ ነኝና ጭንቀቴ ቀነሰ ማለት አይደለም፣ የባሰ ነው የሚረብሸኝ።
አትሌት ፈይሳ ሌሊሳ ከቤተሰቦቹ ጋር ሲገናኝ በጣም እንደተደሰተ፣ በተለይ ሴት ልጁን ሲያገኛት የነበረውን ሁኔታ አስታውሳ በጣም እንደተደሰተ ለአሜሪካ ድምጽ ተናግሯል።
Sack to the
ስናልፍ ከገዢ ፓርቲ ጋር ሊካሄድ የታቀደው ድርድር የኢሃዲግን ወኔ ቁርጠኝነትና ጥልቅ ተሐድሶ የምንፈትሽበት ነው ይላሉ የመኢአድ ዋና ጸሐፊ። የመላው ኢትዮጵያ አንድነት ድርጅት መኢአድ ዋና ጸሐፊ አቶ አዳነ ጥላሁን ለአሜሪካ ድምጽ እንዳስረዱት ተቃዋሚዎች ከዚህ ድርድር ብዙ ይጠብቃሉ። እስክንድር ፍሬው ስርስራለው።
21 ተቃዋሚ ፓርቲዎች ከገዢ ፓርቲ ኢህአዴግ ጋር ለመደራደር ቅድመ ዝግጅት እያደረጉ ነው። የድርድሩ አጀንዳ አላማና የመጨረሻ ግብ ምን እንደሆነ ግን በግልጽ የተነገረ የተብራራ ነገር የለም። በድርድሩ የሚሳተፉ ተቃዋሚዎችም ለጊዜው ሁሉንም በሂደት ማየት የመረጡ ይመስላል። ከዚህ ድርድር ምን እንደሚጠብቁ የጠየኳቸው የመላው ኢትዮጵያ አንድነት ድርጅት መኢአድ ዋና ጸሐፊ የሰጡት ምላሽም ይሄንን የሚያንጸባርቅ ነው። ይህ ድርድር ኢህአዴግ የሚፈተሽበት እንደሆነ ነው ዋና ጸሐፊው አቶ አዳነ ጥላሁን ጠቅለል አድርገው ያብራሩት።
በአጠቃላይ ይህን የድርድር መንፈስ ኢህአዴግን ወኔ ቁርጠኝነትና ጥልቅ ተሐድሶ የምትፈተሽበት ነው። ለኛ ትልቅ ግብ ነው ያለው እና በዚህ ላይ የምናቀርባቸው በርካታ የሆኑ የህዝብ ጥያቄዎች አሉ። ምክንያቱም ሙሉ በሙሉ በሀገር ላይ ሰላም እንዲሰፍን መረጋጋት እንዲመጣ ከተፈለገ የግድ የህዝብ ጥያቄዎች ሁሉ መልስ ማግኘት አለባቸው የሚል አመኔታ አለ። በኢህአዴግ በኩል አጀንዳው ምንድን ነው? ገና ወደፊት የምናየው ነው። የእኛም አጀንዳ ገና ወደፊት የምናየው ነው። ዞሮ ዞሮ ግን ከዚህ ድርድር የኢትዮጵያ ህዝብ የተረጋጋ ሰላም የሰፈነበት ህይወት ሊመራ የሚችል እስከሚሆን ድረስ እንሄዳለን ብለን እንጠብቃለን። ዞሮ ዞሮ ይህን ወደፊት የምናየው ስለሆነ ለአሁኑ በዚሁ ይሄ ይሆናል ይሄ ይሆናል የሚል ትንበያ እንዳይሆን በዚሁ እንትን ብናደርገው። እኛ ግን አንደኛ በዚህ ድርድር ላይ የኢህአዴግን ህዝባዊነቱን፣ ቀናነቱን፣ ለሀገር አሳቢነቱን ጣራ የምንለካበት ትልቅ መድረክ አድርገን ነው የምናደርገው። በራሳችን በኩል ዝግጅት እያደረግን ነው። በኢህአዴግ በኩል ደግሞ እንግዲህ የሚቀርበውን ዝግጅት አይተን አጀንዳ ቀርጸን ምናልባት ወደ ስምምነት እንደርስ ይሆናል የሚል አመኔታ ነው ያለን። እንግዲህ ወደ ስምምነት ካልደረስንም ወደፊት የምናየው ነው። ለማንኛውም እኛ ብዙ ነገር እንጠብቃለን ከዚህ ድርድር።
እኛ ይያሉ ነው አስተያየት የሰጡኛሉ ታቷዳነ እኛ ሲሉ እናንተንና ተቀሌሎች ተቃዋሚ ፓርቲዎችን ማለትዎት ይመስለኛል። ነገር ግን እንደዛ ማለትዎት ነው መጀመሪያ እሱን ግልጽ አድርጉልኝ።
ናው እንግዲህ ሌሎችን ተቃዋሚዎች እስካሁን ያነጋገርናቸው ከዚህ ድርድር ቀደም እንዳልኩ ብዙ ነገር እንደሚጠብቁ ነግረውናል። እኛም ብዙ ነገር እንጠብቃለን። ምክንያቱም ድርድር ከሆነ ዞሮ ዞሮ አጀንዳችን የኢትዮጵያ ህዝብ ነው ለሁላችን ለያደግም ለኛም የኢትዮጵያ ህዝብ ነው። አንድ ሀገር ላይ ነው ያለነው አንድ ህዝብ ነው ቁመንለታል ምን ነው። ስለዚህ እኛ ያልኩ እንትን ያልኩ ሌሎችንም የተወሰኑ ተቃዋሚዎች በተቃውሞ ጎራ ያሉትን ጨምሬ ነው እንትን ምልህ
የተወሰኑትን ሲሉ አታዳነ አሁን እየተነገረ እንዳለው ተቃዋሚዎች ያደግ ራሱን ችሎ ለድርድሩ ያው ዝግጅት ያደረገ መሆኑን ቃላቀባዩ ሰሞኑን ገልጿል አሜሪካ ድምጽ። ነገር ግን ተቃዋሚዎች በሶስት ጎራ መከፈላቸው የታየ ነው ከድርድሩ በፊትም ቢሆን። እዚህ በእርሶ በሚመሩት በመያድ ጽፈት ቤት የተሰባሰቡ 6 ፓርቲዎች ሌሎች 11 እንሆናለን ያሉ ተቃዋሚ ፓርቲዎች ደግሞ በሌላ ወገን መግለጫ የሰጡ መድረክ በሌላ ወገን እና በዚህ አስተላለፍ ነው ወደ ድርድሩ የምትሄዱት ምን ይተብቃሉ ከተቃዋሚዎች አስተላለፍ አንጻር?
እኔ አሁን አስተላለፉም ላይ ቢሆን በሶስት ነው የሚላ መንየታ የለኝም። በርግጥ መግለጫ በመሰጠበት ወቅት እኛ ከሌሎች 5 እንትኖች ጋር መያድን ጨምሮ 6 ሆነን ሰጥተናል ሌሎችም እንደዛው። ዞሮ ዞሮ ግን እዚያ ላይ ምናልባት የሚያግባባና አጀንዳና ዲኖርስ ለምሳሌ ወደ አጀንዳ ስላልገባን ወደ ህዝባዊ አጀንዳው ስንገባ ምናልባት ወደ አንድ ምን ተቃለልበት እንትን ይኖራል የሚል እንትን አለኝ አመኔታ አለኝ። ምክንያቱም እነሱ የሚያዙት የህዝብ አጀንዳ ከሆነ እኛ የሚያዙት የህዝብ አጀንዳ ከሆነ ለምሳሌ ያህል ዲሞክራሲ ጠቧል በሚለው ዙሪያ ላይ አጀንዳ ብናደርግ ይሄን እንደምሳሌ ላንሳለና ይሄ ሁላችንም የተቃውሞ ጎራ ውስጥ የምንገኝ ፓርቲዎች ጥያቄ ነው መስሎ የሚታየ። ስለዚህ በመናቀርባቸው አጀንዳው ዙሪያ ላይ በአብዛኛው ፓርቲዎች ወደ አንድ እንተካለላለን የሚል ግምት አለኝ።
ገዢው የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግም ለድርድሩ የበኩሉን ዝግጅት እያደረገ መሆኑን ሰሞኑን አስታውቋል። ድርድርና ውይይት ለማድረግ ፍላጎትና የተሟላ ዝግጁነት አለው ብለዋል በኢህአዴግ ምክር ቤት የህዝብና የውጭ ግንኙነት ዘርፍ ኃላፊ አቶ ፈቃዱ ተሰማ በስልክ ለአሜሪካ ድምጽ ሲናገሩ። ከፓርቲዎች ጋር ብቻ ሳይሆን ከሲቪክ ማህበራት ምሁራንና በህጋዊና ሰላማዊ መንገድ ሐሳባቸውን ከሚያራምዱ ኃይሎችና ወገኖች ጋር ድርድሮችን ውይይቶችንና ክርክሮችን ለማካሄድ ዝግጁ መሆኑን ያመለከቱት ኢህአዴግ ተነሳሽነቱን በመውሰድ ለሀገር አቀፍ ፓርቲዎች ያቀረበው ጥሪም ከዚህ ዝግጁነቱ የመነጨ መሆኑን አቶ ፈቃዱ ጠቅሰዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። ከኢትዮጵያ መንግስት ጋር ቢቻል በሰላማዊ ካልሆነም ደግሞ ነፍጥ አንስተን እንዋጋለን ከሚሉ ደግሞ እንስማ። በኢትዮጵያ ሶማሌ ክልል የሚንቀሳቀሰው የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ ስለ ድርጅቱ አመሰራረትና አሁን የሚያደርጋቸውን እንቅስቃሴዎች አስመልክቶ ከድርጅቱ መሪዎችና የህዝብ ግንኙነት ኃላፊ አቶ ሐሰን አብዱላሂ ጋር ባለፈው ሳምንት ስንነጋገር ቆይተናል። የመጨረሻውን ክፍል እናቀርባለን። እስኪ አስቀድመው ካሉት እናስታውሳችሁ።
በደንብ ነው የሚታወቀው የኦጋዴን ነጻነት ግንባር ዋና ዓላማዎቹ ህዝቡ ፍትህ፣ እኩልነት፣ ነጻነት እንዲያገኝ ነው እና አንዳንድ በተለይም የኢህአዴግ መንግስት ፕሮፓጋንዳ ያሰራጭብናል ኦጋዴኖች አገሪቷን ለመበታተን ነው የሚታገሉት ብሎ ህዝቡን ለማጣላት ሆን ብሎ የሚደረግ ሴራ አለ። ያ ትክክል አይደለም። እኛ የምንታገለው የኦጋዴን ህዝብ የራሳቸውን እኩልነት፣ ነጻነት፣ ዲሞክራሲ የሰፈነበት ሀገር እንዲያገኙ ነው። ህዝቡ ነጻነቱን፣ መብቱን እንዲጎናጸፍ ነው እኛ የምንፈልገው። ግን ከኢትዮጵያ ጋርም ይሁን እንገነጠላለን የሚል ከሆነ ያው የህዝቡ ፋንታ ነው። ግን እኛ የምንታገለው ህዝቡ የራሱን መብት እንዲያገኝ ነው እንጂ ለመገንጠል አይደለም። እኛ ህዝቡ መብቱን አግኝቶ የራሱን እድል ራስ ከመወሰን ከወሰነ ያ ነው ዋና ቁም ነገሩ።
በዛሬው የመጨረሻ ክፍል ዝግጅታችን ታዲያ አቶ ሐሰን አብዱላህ የሚያተኩሩት በኢትዮጵያ ለወራት የዘለቁት የጸረ መንግስት ተቃውሞዎችና በኦጋዴን አካባቢ ያለው ሁኔታ ይሆናል። በኦጋዴን ለምን ህዝባዊ እንቅስቃሴና ተቃውሞ በአደባባይ አልታየም?
ኦጋዴን ብቻ ነበር ያው ትኩረቱን ያዘውረው ካለፉት 20 ዓመታት እና ሌሎችን ክልሎችን ትቶ ፊቱን እና ኃይሉን በደንብ ያዘውረው ኦጋዴን ብቻ ነበር። ሰው የተገደለ የተሰቃየ ነው የነበሩት ህዝቡ የነበረው የሚኖረው። ብዙ ችግሮች እዛ ስላሉ ግን ከልባቸው ይፈልጋሉ። ምክንያቱም የእኛን ጦርን ይደግፋሉ፣ የእኛን ዓላማ ይደግፋሉ። ግን ያለው የፖለቲካ ስፔስ ክፍት የለም፣ የፖለቲካ ስፔስ ክፍት የለም። እና ይህንን ነው አሁን ያም ሆኖ እንቅስቃሴ እየተጀመረ ነው። ኢሜይል መጻፍ ጀምረዋል። እና
ስለዚህ የኢትዮጵያ መንግስት እንግዲህ ከፍተኛ የሆነ ጥበቃ፣ በተለይ ደህንነት፣ የወታደራዊ ጥበቃ በዛ አካባቢ በማድረጉ ሰዎች ለመናገር ለመንቀሳቀስ የሚቆጠቡበት ሁኔታ እንዳለ እርስዎ ሲገልጹ ነበር። ታዲያ እንደዚህ ባለ ሁኔታ እንዴት ነው እናንተ ሰው መናገር የፈራን ማህበረሰብ እንዴት ነው ወደ ትጥቅ ትግል ለማስነሳት የምትችሉት? ይሄ ሁኔታ የእናንተን ስራ አጣብቂኝ ውስጥ አስገብቶታል?
ይሄ የማይካድ ሀቅ ነው። አዎ፣ ምክንያቱም ህዝቡ እንዳልኩት በጣም የተጠበቀ በተለይም በኢትዮጵያ ሰላዮች ቡድን እንዳውም ስልክ አገር ቤት ለመደወል ያዳምጣሉ። እና ይሄ ሁሉ ችግር አለ። ህዝቡ የራሳቸውን ችግር እንኳን ለዓለም ለማሳወቅ አንዳንድ ጊዜ ያዳግታል። የተለያዩ የበጎ አድራጊ ድርጅቶች ብዙ የሉም እዚያ አካባቢ። አንዳንድ ቦታ ነው ያሉት እንደ ዞን ሊባን፣ ሽኒሌ፣ ግን ኦገደን ውስጥ ቀብረ ዳህር፣ ጎሬ ምናምን ትወስድ የተለያዩ በጎ አድራጊ ድርጅቶች የሉም። አንዳንድ ምናልባት ሊኖሩ ይችላል በኢትዮጵያ ወታደሮች ፍቃድ፣ ግን እዛ እንኳን ጋዜጠኞች አይፈቀድላቸውም፣ ገለልተኛ ቡድን አይፈቀድላቸውም።
በቅርቡ የኢትዮጵያ መንግስት የሶማሌ ክልል ቃል አቀባይ ይህንኑ አስመልክቶ ሲናገሩ ጋዜጠኞችም የእርዳታ ድርጅቶችም መንቀሳቀስ እንደሚችሉ ነው። አሁን ከዚህ በፊት ክልከላው እንደነበረ እናውቃለን። ይህም በተመለከተ ምን መረጃ አላችሁ?
አዎ፣ ይሄ እንደሚታወቀው ከተለያዩ ድርጅቶች ጋር ግንኙነት አለን። አንዳንድ ድርጅቶች ይፈቀድላቸው ለይስሙላ፣ ግን በወገረን ውስጥ የሚደረገው ሰብአዊ ጥሰቶች ዛሬ ብንጀምር እስከ ክሪስማስ ኤቭ መናገር እንችላለን። ምክንያቱም ሰብአዊ ተሟጋቾች ድርጅቶች ስለዚህ ጉዳይ ብዙ ኢንፎርሜሽኑ ሰብስበው በዌብሳይቶች ላይ በተለያዩ ኮንፈረንስ ላይ
አምነስቲ ኢንተርናሽናል አምነስቲ ኢንተርናሽናል ሁማን ራይትስ ዎች አስር ዓመታት በኦጋዴን ያለውን ሁኔታ እንዲያውም በ2008ና በ2009 ዓመተ ምህረት ዋናው የኢትዮጵያ የሰብአዊ መብት ጥሰት ማዕከላቸው የነበረው የኦጋዴን ክልል ነው፣ ሶማሌ ክልል እንደሆነ ይታወቃል። ታዲያ አጋሮቻችሁ እነማን ናቸው? አስቀድመን ኢትዮጵያ ውስጥ የፖለቲካ እንቅስቃሴ የሚያደርጉን ገልጸውልናል። ነገር ግን በአፍሪካ እንደሚታወቀው ከጎረቤት ሀገር እየተነሱ ወይም ደግሞ ሌሎች የጎረቤት አጋር የታጣቂ ኃይሎች ጋር አብሮ ስምምነት የመፍጠር ሁኔታ አለ። ከአልሸባብ ጋር አትስማሙም። የሶማሌ መንግስት ደግሞ እናውቃለን ከአዲስ አበባ ጋር ግንኙነቱ የጠነከረ ነው። ኬንያም እንደዚሁ። ስለዚህ ማን ነው የሚያገዛችሁ?
አዎ፣ እንደሚታወቀው የእኛ ዓላማ የእኛም እንትን ስሎጋን ወይም መፈክር የራስን መተማመን ነው አንዱ መፈክራችን እና ከመጀመሪያውን ጀምሮ ይህን ድርጅት ሲመሰረት 1984 ዓ ም የተመሰረተበት ምክንያት ከአሁን በፊት የእኛን ጉዳይ የሶማሊያ መንግስት ይረዳ ነበር እና ጣልቃ ብዙ ነበር የሚገቡት እኛ ኬዝ ላይ እና ያ እንዳይሆን ዌስተርን ሶማሌ ላይብሬሽን የሚባል ነበር፣ የምዕራብ ሶማሌ ነጻ አውጪ ንቅናቄ። ያ ቀጥታ በሶማሌ ነበር የሚተዳደረው። ያ እንዳይሆን የራሳችን ወገኖችን ትተን ነው እንትን የራሳችን ድርጅት ከህዝብ ይወጣ ከህዝብ መሀል ይወጣ በህዝብ የተመሰረተ ነው ይህ ድርጅት፣ የእኛ ድርጅት። እኛ
ገንዘብ
የምናገኘው ከህዝባችን ነው። አገር ውጭም ቢሆን አገር ውስጥም የራሳችን መቻል ነው ዋና መፈክራችን። ራሳችን መቻል፣ ከሌላው ጋር አብረን መስራት እንፈልጋለን። የረዳን ሁሉ ደግሞ ወገኖቻችን ናቸው።
ሌላው ጥያቄ እንግዲህ ኢትዮጵያ ውስጥ የሚደረጉ በተለይ የትጥቅ ትግሎችን ሆነ የፖለቲካ ትግሎችን ከሩቅ ሆነው የሚያስተባብሩ መሪዎችን የምጠይቀው ጥያቄ ነው። ብዙዎቻችሁ የኦብነግ አመራር አባላት በእንግሊዝ ሀገር፣ በእርሶ ዴንማርክ ነው የሚኖሩት። እንዴት ነው በርቀት የወታደራዊ እንቅስቃሴን እንደዚሁም ደግሞ የህብረተሰብ እንቅስቃሴ መምራት የሚቻለው?
ያው እንደሚታወቀው እኛ ስራ አስፈጻሚ ኮሚቴ አባሎች ነን። ግማሹ የስራ አስፈጻሚ ኮሚቴ አባል ኦጋዴን ውስጥ ነው ያለው። የተለያዩ የስራ ድርሻዎችም አሉ። አሁን የውጭ ጉዳይ ሚኒስትራችን ኃላፊው አለ እኛ ጋር። እኔ ደግሞ የኮሚኒኬሽን ኃላፊ ነኝ እና ይህ በውጭ የሚደረግ ስራዎች ናቸው። ግን በሀገር ውስጥ የሚደረጉ ስራዎች ዋና ኃላፊዎቹ እዛ ሀገር ውስጥ ናቸው እና እኛን አይመለከትንም። ግን አብረን እንሰራለን፣ በየጊዜው እንነጋገራለን። ስለዚህ ጉዳይም ያሉ ሁኔታዎችን፣ ስብሰባዎችን እናካሄዳለን፣ ስትራቴጂ እናቀዳለን። ይህ ሁሉ አሉ እና ምንም የሚያዳግተን ጉዳይ የለም።
በጣም ነው የማመሰግነው አቶ ሀሰን አብዱላሂ የኦጋዴን ብሔራዊ ነጻ አውጪ ግንባር የማዕከላዊ ኮሚቴ አባል ስለ ኦብነግ ስራዎች፣ እንቅስቃሴዎች እንደዚሁም የሚመራበትን መርሆች ስላብራሩልን በጣም አመሰግናለሁ።
እኔም የተሰጠኝን እድል በጣም ነው አመሰግነው። ታንክ ዩ። አንተሙ ባርባሌ ልቡክ ያካስናንጀደ ደምደ ካይ ካይ አስቆቱ 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 Shaggy, 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 shagg
tamale ya tamale asko tumale ya tamale asko tumale bontu vale rube indema vale rube indema vale rube indema potu bareda ya tama vale rube indema vale rube indema vale rube indema potu bareda ya Mintala bareda kia mabira ta yani sitti wonya sinjala da ko tulubutiya si barbada kanta eguya shagitu shagitu askotu askotu shagitu shagitu siyama askotu vale rube indema vale rube indema vale rube indema otu bareda ya dama vale rube indema vale Salako ani sinjalada alkanguya ani singavada akuma garati deme bale si arge jala likena kabe si arga chumbe esademta na hawatu shage esajirta intala bare da bale jirtu si gada bulena tikotu
እንግዲህ በትላንትናው ለት የፍቅር ቀን በመላው ዓለም ተከብሮ ውሏል። እናንተ አድማጮቻችንን ስለ ቀኑ ያላችሁን አስተያየት እንድትሰጡን ጠይቀን ነበር በፌስቡክ ድረገጻችን።
አሁን እዚህ ላይ ባሌሮቤ እንደማ ሲላል ሰማሹ ምን ማለት እንደሆነ ታውቃለህ?
እንሂድ ወደ ባሌሮባ። ቆንጆ ሙዚቃ ነው ስራፌሌ ካበዘን።
አዎ ስለ ፍቅር ቀን ያወራን ነበር።
አዎ አስተያየቶቻቸውን ያደረሱን በርካታ አድማጮቻችን አሉ። እንግዲህ በመጀመሪያው ታዘባቸው ጫኔ ፈረ የሰጠው አስተያየት ከሰሞኑ በብዛት ከሚሰሙ ማስታወቂያዎች መካከል ከፍተኛውን ያየር ሰዓት የሚሸፍነው የቱ እንደሆነ ታውቃላችሁ ብሏል። ለጥንዶች የሚመቹ ክፍሎች ከውባልጋዎች ጋር ተዘጋጅተው እናንተን ይጣበቃሉ የሚለው ነው።
በኢትዮጵያ ሬዲዮ በቴሌቪዥኖች የሚሰራጩ ሁኔታዎችና ያደረሰን ይደነቅ አማራ ደግሞ ምን አለ መሰላችሁ እኛ ያከበርን ያለነው ያስቸኳይ ጊዜ አዋጅ ነው እንጂ የፍቅር ቀን አይደለም ነጻነት ነው ይናፈቀን ብሏል የነጻነት አፍቃሪ።
ሃናን ቆንጆ የፍቅር ቀን ቢከበር ጥሩ ነው ግን እኛ የምናከብረው እነት ስለ ፍቅር ወይስ ነጮችን ተከትለን ብዙ ጊዜ ከነሱ የምንወስደው ነገር ትርጉሙን እንኳን አናውቅም በማለት ቀጥላለች አስተያየቷን። ሃናን ሁልጊዜ ተሳታፊያችን ናት
እናመሰግናታለን። ግርማይ ወልዱ ደግሞ እሱ አፍቃሪ አይደለም ቻምፒየንስ ሊግ ነው ነው የሞልደው ዛሬ ማታ ኳስ ነው ማየው ብሏል።
እሱ ባለው ሀበሻ ኢትዮጵያዊነት ኩራት ነው በቫላንታይን ወቅት ሀበሾች በዓሉን ለማክበር መከራ ሲያዩ ያሽማቀቃል ብሏል። የፍቅር ቀን ብለው አይደል እንግዲያው ስስኪ በአካባቢያችን ፍቅር ለማስፈልጋቸው ፍቅርን እስጥ በራሃፖዱን ለሚያሽ ምሳ እንኳን አብላው በየመንገዱ ቲማቲም ሸጠው ለሚያስተምሩን እናቶችም የቡና መግዣ እንስጣቸው ብሏል።
የፌስቡክ አስተያየቶቻችሁ ናቸው። አይቶሊን ካፌ ያለው ደግሞ የርስበር ጦርነትን በዓል ተደርጎ በሚከበርበት አገር ላይ ፍቅረኞችን ቀን ከየትኛው ባህልና ማንነት ጋር የሚጋጭ አይመስለኝም ከፍቅር በላይ ምን አለ ብሏል። እነተን ነው ሱስ
ገብረ ህይወት ተክላይ ደግሞ ፍቅር ሁሌ በውስጣችን ሊኖር ይገባል ብሏል።
ሰንደቄ እንዳወቀ ዓለም አንድ መንደር ሆናለችና ኢትዮጵያ ልትገለል አትችልም የፍቅር ቀን እንጂ የጦርነት ወይም የግጭት ቀን ተቀበሏል ተባለን ጠቃሚ ሆኖ ከተገኘ መፋቀር ነው ብሏል።
አጃሚ ደግሞ ምንም አላስፈልጊ ነገር ነው መከበሩ ብሏል።
ሌላ ደግሞ ታደሰ መኩሪያ እኔም አውቀው ዛሬ ትናንትን ማለት ነው ባታማሪያ መሆኗል ነው ብሏል።
አብዱ ደግሞ ባህላችን አይደለም እኛ አመቱ ሙሉ ፍቅር በፍቅር ነን አከተመ ብሏል።
በጣም እናመሰግናለን ላስተያየቶቻችሁ። እኛም ጊዜያችን አበቃ። ጋቢና ቪኦኤ ላይ ተፈጽሟል። ነገ እስከምንገናኝ ድረስ አብረናችሁ የቆየነው ሄኖክ ሰማግዘርና
እኔም መስታወት አድርጋው ነበርኩ።
ዲጄ ፋቱ ሙዚቃውን መርጧል። ሞክቢል የበሮ አቀነባብሮታል። ነገ እስከምንገናኝ
መልካም ምሽት። ባሌሮቤ እንደማ ኮቱ ባሬዳ